ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ቋድማጮቻችን። ዛሬ ረቡዕ ሚያዝያ 20 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 20 ቀን 512 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
ከኦህዴድ ኦነግ ጥምር የኮሎኔሉ ተረኛ አገዛዝ ጋር አብሮ ሆኖ የአማራውን ሰቆቃ ካበዙት አንዱ በአዴን አዴፓ ነው። ይህ የወያኔ ፍጡር የሆነ የእንግዴ ልጅ ድርጅት ላለፉት 30 ዓመታት በአማራው ላይ የሚፈጽመው ወንጀል ተባባሰ እንጂ አልተገታም። ይህንኑ እኩይ ጸረ አማራ ተቋም በሚመለከት የአዴፓ ኑሮ በሁዳዴ ቋንጣ በፋሲካ ሽሮ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ አተታ እናሰማለን። በላይ ተሰማ ካባይ ማዶም በኢትዮጵያዊነትና በአማራ ላይ የተቃጣውን የእልቂት ዘመቻ በቃን ብለን ተነስተናል በሚል ርዕስ የጻፉልን ጽሑፍ የላኩልንን ጽሑፍ እናስከትላለን። በመጨረሻም ከዚህ ቀደም በአዴንን በሚመለከት በፍኖተ ዴሞክራሲ አስተላልፈነው የነበረውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሚያዝያ 19 ቀን ከምሽቱ 4 ሰዓት አካባቢ ከአዲስ አበባ ወደ ባህር ዳርና ጎንደር በሚጓዙ አይሱዙ ተሽከርካሪዎችና የክሬን ሳቢ መኪናዎች ላይ የኦነግ ኦህዴድ አሸባሪዎች ባደረሱት ጥቃት 7 ሰዎች ተገለዋል። ጥቃቱ የተፈጸመው በገብረ ጉራቻና በፍቼ መካከል በመትገኘው አሊዶሮ በመትባለው ከተማ አካባቢ ሲሆን ከአንድ የ7 አመት ህፃን ጋራ 6 ሰዎች መገደላቸው፣ ብዙዎች መቁሰላቸውና ቁጥራቸው በወር ያልታወቀ ሰዎች ደግሞ ታፍነው መወሰዳቸውን ከጥቃቱ ያመለጡ የአይን እማኞች ተናግረዋል። የአካባቢው ኃላፊዎች ድርጊቱን የፈጸሙ ሽፍቶች ናቸው በማለት ራሳቸውን ከወንጀሉ ነጻ ለማድረግ የቀባጠሩት አልሰራላቸውም። በአማራ ተወላጆች ላይ የሚደርሰውን በደል በመቃወም ባለፈው ሳምንት በተለያዩ የአማራ አካባቢ ከተሞች ላይ የተካሄደውን ህዝባዊ ተቃውሞና የብሶት ሰልፎች ያስደነገጣቸውና ያስቆጣቸው የኦነግና ኦሮሞ ብልጽግና ካድሬዎች ባስተላለፉት መመሪያ መሰረት ጎሃጽዮን ላይ ከአማራ አካባቢ ወደ አዲስ አበባ የሚጓዙ መንገደኞችን የማጉላላትና ወጣቶችን አስወርዶ ወደ ነበሩበት የመመለስ ምርጫ አሁንም እንደቀጠለ ነው። በመተከል ዞን ጉባ ወረዳ የአባይ ግድብ ከሚገነባበት 20 ኪሎ ሜትር ርቀት ላይ በመትገኘው ማንጎ ሰፈር አካባቢ ማክሰኞ ሚያዝያ 19 ቀን ብዛት ያላቸው የጉሙዝ አሸባሪዎች ወታደራዊ አጀብ ወደ ግድቡ ሲጓዙ የነበሩ ተሽከርካሪዎች ላይ ተኩስ ከፍተው ከፍተኛ ጉዳት ማድረሳቸው ታውቋል። ጥቃቱ የተፈጸመው በእለቱ ከቀኑ 10 ሰዓት አካባቢ የተለያዩ የምግብ ቁሳቁሶችን ጭኖ ወደ ግድቡ ሲጓዝ በነበረ አይሱዙ መኪና ላይ ሲሆን የመኪናው ሾፌር አንድ ሌላ ተሳፋሪ እንዲሁም አንዲት እናት ከህፃን ልጇ ጋር በድምሩ አራት ሰዎች የተገደሉ መሆናቸው ታውቋል። የአይሱዙ አጅቦ ሲጓዝ የነበረው ወታደራዊ ኃይል ከአሸባሪዎች የጉሙዝ ታጣቂ ኃይል ጋር ውጊያ ገጥሞ ለረጅም ሰዓታት የተኩስ ልውውጥ መደረጉንና ከሁለቱም በኩል ህይወቱን ያጡ በርካታ መሆናቸው ተነግሯል። ከሱዳን ስልጣናት ተሰጥቷቸውና በሚገባ ተደራጅተው ታጥቀው ወደ ኢትዮጵያ ገብቷል የሚባሉት የጉሙዝ አሸባሪዎች በሺዎች የሚቆጠሩ ሲሆን በአማራ ተወላጆች ላይ ከሚያደርሱት ጥቃት አልፎ በግድቡ ስራ ላይ ትልቅ እንቅፋት ሊሆኑ እንደሚችሉ እየተታየ ነው። ሰሞኑን በሰሜን ሸዋ ባጣዬ በካራቆሬና በሌሎችም ከተሞች ባገዛዙ ብልጽግና ባለስልጣኖች የተደራጁ የታጠቁ አሸባሪ ኃይሎች መጠነ ሰፊ ጥቃት ፈጽመው ከፍተኛ ጉዳት ባደረሱበት ሁኔታ በአማራ አካባቢ የጸጥታ ኃይል በኩል የነበረውም ዝግጁነት ሆነ የተወሰደው እርምጃ በተባባሪነት ሊያስጠረጥር የሚችል እንደሆነ ብዙዎች እየተናገሩ ይገኛሉ። የአማራ አካባቢ አስተዳደር ከተጠያቂነት ለመዳን ይሁን ጉዳዩን ለመሸፈን የአማራው አካባቢ ፖሊስ ኮሚሽነር የነበረውን አበረ አዳሙ ከሐላፊነት አንስቶ በተኮላ አይፎክሩ ተክቷል። አበረ አዳሙ ለረጅም ዓመታት በስዊድን ነዋሪና የግንቦት ሰባት አባል የነበረ ሲሆን እናሳመነው ጽጌ ሲገደሉ ሟቹን እያብጠለጠለ በመዝለፉ በርካታ ተቃውሞ ገጥሞት እንደነበረ ይታወቃል። በአዲስ አበባ በገላን ኮንዶሚኒየምና በሃና ማርያም አካባቢዎች በሚገኙ እስር ቤቶች በመቶ የሚቆጠሩ የትግራይ ተወላጆች እየታሰሩ መሆኑን ቢቢሲ ዘገበ። ከታሰሩት መካከል በቅርቡ ከትግራይ የመጡና ከሳውዲ አረቢያ የተመለሱ ይገኙባቸዋል ብሏል። የዜና ተቋሙ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ወደ ትግራይ ሄደው ጦርነቱ አልሳካ ሲላቸው በአዲስ አበባ በተለያዩ የሽብር ተግባራት ለመፈጸም የተሰማሩትን በማደራጀትና በገንዘብ በመርዳት አገር ለማፍረስ የሚንቀሳቀሱ ግለሰቦች የታሰሩ መሆናቸውን የገለጸ መሆኑን ዘግቧል። በትግራይ ያለ ታውሬታ አሁንም አስተማማኝ እንዳልሆነ ታውቋል። ሰሞኑን በትግራይ ወሰን አካባቢ በዋግምራ በረሰብ አስተዳደር የአበር ገሌ ወረዳ ማዕከል በሆነችው ኒየር ሃቁ ከተማ የውያኔ ታጣቂዎች በፈጸሙት ጥቃት ቢያንስ 6 የሚሆኑ የልዩ ኃይልና የሚሊሻ አባላትን መግደላቸው የአካባቢው አስተዳደር ኃላፊዎች ገልጸዋል። የመልሶ ማጥቃት የተወሰደበት የውያኔ ታጣቂ ከበድ ያለ ጉዳት የደረሰበት መሆኑን ተነግሯል። በተመሳሳይ ዜና አጃንስ ፍራንስ ፕረስ የተባለው የዜና ተቋም ሚያዝያ 19 ቀን ባሰራጨው ዘገባ በትግራይ የሚገኙ የሻዕቢያ ወታደሮች የርዳታ እህልን እየዘረፉ መሆናቸውንና ከአዲግራት ወደ አድዋ የሚወስደውን መንገድ መዝጋታቸውን በመጥቀስ ዘግቧል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Yeah.
የረቡ ሚያዝያ 12 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የአዴፓ ኑሮ በሁዳዲ ቋንጣ በፋሲካ ሹሮ ጉረኛው ኮሎኔል በረመዳን ጾም ከሶሪያ ስደተኞች ጋር አፍጥሮ የከንቱ ፖለቲካ ትርፍራፊ ሊያገኝ ሲጠርና ፎቶ ሲነሳ ሙስሊም ወገኖቻችን ከየቤታቸው በቄሮ መንጋ ተፈናቅለውና መንገዳዳሪ ሆነው በረሃብ የሚጠበሱትን ግን ዞር ብሎም አላያቸውም። ቀደም እንዳመጣብን መራራ ቧልቱ ነው ሰው ተፈጀ ሲሉት በብዙ ሚሊዮን መናፈሻ ከፍቻለው ጥሩምባ። አገዛዙ ውሸትን ቅጥፈትን ይወክላል። ኮሎኔሉ አሳዛኝ ግብዝና ጥራት ነጠቅ ነው። ይህን አለማወቁ ደግሞ ስህተቱን ይበልጥ ያከብደዋል። ለዘለዓለም ሊገዛ ትንግርታለኝ ብሎ ራሱ የሚቀባጥረውን በርግጥ የሚያምን ከሆነ ሰቆቃችን ያጥራል ማለት ነው። እየመጣበት ያለውን ውድቀት ሊረዳ ገና አልቻለምና ሚዛናዊና ተገቢ ግንገማና አስተያየት ቢኖረውማ ከነለማም ባለመንጫዎችና ሌሎችም ጋር አትበረክትም ስንለው በጊዜ በተማ ነበር። እሱ እንኳን ለስልጣን የስልጣን ጥሙ እውር አድርጎት ነው እንበል። ሌሎቹ ግን ምን ይባላሉ? ይህን ተራሰው ሙሲያችን ብለው ሲያወድሱ ሲከተሉ ስናይ በዚህ በኩል ህዝብን በከፍተኛ ደረጃ ይጎዳውና እየጎዳም ያለው ኢትዮጵያዊ ነኝ ብሎ ጀምሮ በወያኔ አማራነት የተጠመቀው ኢህዴን በአዴንና ዛሬ ደግሞ አዴፓ የተባለው ከሃዲና ወንጀለኛ ቡድን የወያኔ ተለጣፊ መሆኑ መዘንጋት የሌለበት ነው። የዛሬ ትኩረታችን በዚህ መሰሪ ከሃዲና ወንጀለኛ ቡድን ላይ ይሆናል። በአዴን ኢህዴን የምስረታው ታሪክ ራሱ የጸያፍ ክህደት ነው። በትግሉ መራዘምም ተስፋ ቆርጠውና በሌላ በኩል ደግሞ የወያኔ ተለጣፊ የሆኑ ግለሰቦች ክህደትን አስተቅፈዋቸው ራሳቸውን ኢህዴን ብለው ወያኔን በክህደትና በተለጣፊነት አጅበው ሊሰለፉ የጣሩትን ማጋለጥ ተገደናል። ኢህዴን በአዴን የተቋቋሙት በአማራው አካባቢ አማራነን ኢትዮጵያዊነን ብለው የወያኔን እጥል ከግብ ለማድረስ ሲሆን በዚህና በሌላውም አካባቢ የሃፓን ማጥቃትና ከህዝብ መነጠል ዋናው የተሰጣቸው ግዳጅ ነበር። አሁንም ቀዳሚ ተልእኳቸው ይኸው ነው። ከመጀመሪያው እነምን ዓለም የተባሉት የክህደት ግዳጃቸውን ቢወጡም በወያኔ ላይ በለሆሳስ ሲያንገራግሩም በባህር ዳር በቦምብ አጋይተው ቀሪዎቹን ልክ አስገብተዋል። የዚህ ቡድን መሪ የነበረው የወያኔ አይነታ ተለጣፊ ማለትም ውሎ አድሮ እንደ ኮሎኔሉ የጴንጤ ተከታይና ሰባኪ የሚሆነው ታምራት ላይኔ የከሰረው ቡድን ዋና መለያና ማሳወቂያ ነው። ኢትዮጵያዊነን ሲሉ የነበሩት በወያኔ ትእዛዝ በአዴን ሆኑ። ኢትዮጵያ ያሉት ስማቸው በተለጣፊ መቀየር የነበረበት ሲሆን በአዴን ያሉት ደግሞ ተጨፈኑ ላሞኛችሁ ከመሆን አላለፈም። ህዝብ እንዳለውም ለወያኔ በደም የተጨማለቀ እጅ ጓንቲ መሸፈኛ ከመሆን ሊያልፉ አልቻሉም። ለወያኔ ተለጣፊና አገልጋይ ሆነው ኢትዮጵያንና በተለይም አማራውን ከፍተኛ ጉዳት ያደረሱበት ጉዶች ዛሬ ራሳቸውን አዴፓ አማራ ብልጽግና የሚሉት ተምቾች ናቸው። በጀነራል አሳምነው ጽጌ ግድያ የዚህ ከሃዲ ቡድን ተሳትፎም የሚካድ አይደለም። ግራቀኝ የህዝብን መሬት እየፈረመ ለወያኔ ያስረከበው ይህ ቡድን ነው። ዛሬ በወልቃይት ጉዳይ ዋናው ተቆርቋሪ እኔ ነኝ የሚሉት ትላንት ድረስ በአዴንን ብለው ወልቃይት ጠገዴን የወያኔ ግዛት ነው ሲሉን የነበሩ ናቸው። አማራ ነኝ ብሎ በሁሉም መስክ አማራን የሚያስጠቃው ይህ ዛሬ ራሱን አዴፓ የሚለው ከሃዲና ባንዳ ቡድን ነው። በኮሎኔሉ ዘመን ደግሞ የመንጋው ተንፏቃቂ ሆኖ አማራው ሲፈጅና ሲጨፈጨፍ በዝምታ ማየት ብቻ ሳይሆን የወንጀሉ ዋና ተባባሪ ሆኖ ይገኛል። በጭፍሮቹም አማካኝነት ታጋይ አገር ወዳድ አማራዎችን ሲመነጥር ሲገድል ሲያስገድል የቆየ ሲሆን በቅርቡም በርካታ ወጣቶችን የማፈስ የማሰር ዘመቻን እያካሄደ መሆኑ ይታያል። ማለትም ፈንጠር ብሎ ቄሮዎቹን ለመደቆስ በመጀመሪያ ጋሬጣ የሆነውን አዴፓ ተብየውን የኮሎኔሉን መጋዣ ጸረ ሕዝብ ቡድን ማደባየት ማስወገድ ወሳኝ ነው። ኮሎኔሉ ብልጽግና ብሎ ከኮለኮላቸው መጋጃዎች መካከል አዴፓ ወይም የአማራ ብልጽግና የተባለው የከፋው እባብና አይነታ ጸረ ህዝብ መሆኑን መዘንጋት አይገባም። ለዚህም ነው ቀስሙን መስበርና መቼም ሆነ እንዴት የህዝብ ተጠሪ ሊሆን እንደማይችል ማስረገጥ የሚገባው። ወያኔ በተለይ አማራው ላይ ያመጣው ይከሲ ቡድን ከኢትዮጵያዊነት ጋር ከተጋጨ ከተቆራረጠ አመታት አልፈዋል። የወያኔ አውደልዳይና ተለጣፊ ሆኖ 27 አመታት በላይ ካሳለፈ ወዲህ ዛሬ አገር ወዳድነት ሊሰርጽበት ቢፈልግም የሚሆን አይደለም፣ አይቻለውም። ባጭሩ ኢህዴን፣ ባዴን፣ አዴፓ፣ አማራ ብልጽግና ሁሉም የዘረኞቹ ሬሳዎች እስከሆኑ ድረስ ለኢትዮጵያ ህዝብ ሸክም እንጂ ጠላት እንጂ ሌላ ሊሆኑ የሚችሉ አይደሉም። ጠላትን ማቀፍ ማስጠጋት ደግሞ አገር ሊያሳጣ የሚችል ስህተት በመሆኑ ህዝብ ይህን ተረድቶ በጠላቶቹ ላይ ሁሉ ወሳኝ እርምጃ መውሰድ ይገባዋል። ናዝራዊው አዴፓ ተብዬ ክህደት ጥርቅም በቆራት ትግላችን ይውደም። ድል ለኢትዮጵያዊነት!
የአማራው ደም ቀለም፣ የአማራው ደም ውሃ፣ የአማራው ደም ፈሰሰ። አላየንም በሉ፣ አልሰማንም ነበር። አዎ አላየንም በሉ፣ እርጉዝ ተሸልታ ሽሉ ወድቆ ካፎ። አዎ አላየንም በሉ፣ አልሰማንም ነበር። በእግሬ ደረሳውን ሰብስቦ ገብቶ ሲያለቁ ታፋፎ። አራራ አላየንም በሉ፣ አልሰማኑ ነበር። በአማራነታቸው አዛውንት ሕፃናት እቤት ውስጥ ታጎሮ ሲቃጠሉ ወጣ። አላየንም በሉ፣ አልሰማንም ነበር። ብሔር አልባ ሕፃን የእናት ሆድ ተቀዶ ከዛፍ ላይ ተሰቅሎ በጥብቱ ተጋምዶ አፈር ገብቶ አዳሪው አራሹ ገበሬ አካሉን በታትኖ ሲጥሉት ላውሬ። አላየንም በሉ እኮ የአማራው ደንቧ የአማራው ደግሞ ቀለም። ሰው ነኝ ብሎ እንጂ በኢትዮጵያ ሀገሩ አማራ የሚኖረው ከውልደቱ የዘር ምርጫ ሰጥቶ የጠየቀው ማን ነው? እግዚኦ! ደሙ እንደ ቀለም እንደዋ ተቆጦ ጧት ማታ የሚታረድ እንደ አውጋ ምትኖሩ። አቤት ብቃችን! ታሪክ ራሱን ደግሞ ናዚ ባይሁዶች ላይ ግፍ እንደፈጸመው ዛሬም በኢትዮጵያ ምድር የሮማው ነጻዎች በአማራው ደገመው። በልልታ ሳንበላ የወያኔን ተስካር ግፉን በመዘርዘር ሳንውል ሳናድር በኖቦ ባለተራ ሬሳችን ይደርደር እኮ በእኛ ላይ ተንጋለው ተነስቶም ደንቦች ያለ ርኅራኄ በባለ ጊዜዎች እንጋጥን ነች እንዴ? አንዱ ሰይጣን ዝንጥ የተተካው ሰይጣን ቆላን እንዳሻሩ አጤትን እንደጣል። ኦቦ ባለ ተራ ሁሉም ነገር ከኛ በሚል ፍልስፍና እየተደገፈ በግብረ አበሮቹ በነ ብልጽግና ይቀልበን ጀመር ሞት ሰፍሮ በኩና። ኤዲያ ኤዲያለኝ ወዲያ መስማት ተቀቀጠጠን፣ ማየት ዘገነን፣ አመመ ደከመን። በሶብናል በቃ አማራው ተገድሎ ሲጣል እንደ ዕቃ። ዛሬ አማራው ደም ምድሯን ያጨቀየው፣ ዛሬ አማራው ደም ሰማይ ያጠቆረው፣ ዛሬ በአማራነቱ ሰዋዊ ክብራቱ ጅምላ የተቀበረው። ይፋረዳል ደሙ ፍጹም አይቀሬ ነው እኮ። ቦቦ ባለተራ ቀኑ ቢጨልምም ይዋል ይደር እንጂ ቀኑን ቀጠቁቶ ማስጠየቁ አይቀርም። አመመ ተቀጠጠን በቃ በዘመሩ ተመርቶ አማራው ሲወድቅ እንደ ቆሻሻ ታጣ። አዎ በዘመነ ናዚ በምቾት ለመኖር በወገናቸው ደም ሕይወት የቆመሩ በክደት የተሞሉ አይሁዶች ነበሩ። የናዚም መለዮ ባናታቸው ደፍተው ከተማ እያዘሱ በየካምፑ ገብተው ከጌስታፖች ጋር ማዕድ የቆረሱ የዋሉ ያደሩ በጥይት ያስመቱ በጅምላ ያስቀበሩ አገልጋይ ዘመኞች ይሁዶች ነበሩ። ከኛ የሶስም በያዙ መንጋ ነፍስ ተበላ፣ በዘሩ ተነክቶ አማራው ሲበላ፣ ገዳይም መርቆ ካባ ያለበሰ ማናለ ማናለ እንደ ባዕዴን አማራ ጠቅጥቆ ኢትዮጵያዊነቱን ጥሎ ያረከ ሰው እንዴት ካራጁ ለማዕድ ይቀርባል? ይበላል፣ ይጠጣል፣ አብሮ ውሎ ያድራል፣ የወገኑን ሕይወት ለክብሩ ይሸጣል። እኔ አሮዲያልኝ ወዲያ መስማት ተቀጠረጠን ማየት ዘገደነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል ደቀቀ በኢትዮጵያ ህነቱ ጠንክሮ የቆመ ከማንም ዞር ቢሆን የተለቀመ በጥይት ይመታል ህይወቱ ይሰጣል ካፈሩ ልቆ ይቀራል መስማት ተቀጠረጠን ማየት ዘገደነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል ደቀቀ
አድማጮቻችን በመስከተል በላይ ተሰማ ከአባይ ማዶ ሰሞናዊ ሁኔታዎችን በሚመለከት የላኩልንን ጽሑፍ እናሰማለን። በኢትዮጵያዊነትና በአማራ ላይ የተቃጣውን የእልቂት ዘመቻ በቃን ብለን ተነስተናል። የዘረኝነት መጥፎ ጠረን በአገራችን ኢትዮጵያ መሽተት ከጀመረበት ጊዜ አንስቶ ዋናው ጠላቱ አድርጎና አቂሞ የተነሳው ኢትዮጵያንና ኢትዮጵያዊነቱን ከራሱ አስበልጦና አጥፎ ደግፎ የቆመው ህዝብና ተቋማት ላይ ነበር አሁንም ነው። የ3000 ዘመን የኢትዮጵያ ታሪካችንን ለታሪክ መዘከር እንተወውና ያሁኑን በእኛ ዘመን እየተካሄደ ያለውን የዘረኞችን በአማራው ላይ ያነጣጠረ አጥንት ሰባሪ ጥላቻ ስንመረምረው መንስኤው ያው ከጥንት ጀምሮ በአገር ግንባታ ሂደት ከነበረውና ካለው ጉልህ ሚና ጋር ተያይዞ ኢትዮጵያዊነቱን ከራስ አስፈልጦ የመውደድ ባህሪውን ከመጥላትና ከመኮነን የመነጨ መሆኑን እንገነዘባለን። ታዲያ ምን ገደን በቃን ብለን ተነስተናልና አሁንም ተቃጠሉ ነው መልሳችን። አማራው ተመርጦ በዘረኞች የሚገደለው አማራ ስለሆነ ብቻ አይደለም ኢትዮጵያዊ ስለሆነ እንጂ። የኢትዮጵያ ዋልታና ማገሩ የስልጣኔው የእምነቱና የአገር ምስረታው ከፍተኛ ባለድርሻና ባለቤት ስለነበረና አሁንም ስለሆነ እንጂ። ከሌላው የእምነት ተቋም በባሰ ደግሞ በኦርቶዶክስ ቤተክርስቲያን ዘመቻውና ውድመቱ የተጧጧፈው በሌላ ሳይሆን በዚሁ በአሳረኛ አገራችን የተነሳ ነው። አማራ በወገቡ እየታረደ በጉድጓድ እየተጣለና በእሳት እየከሰለ በገፍ ከገዛ ሀገሩ ተፈናቅሎ በረሃብ እየተሰቃየ ተስፋው ሁሉ ተሟጦበትና ጨልሞበት እንኳን አገሩን ኢትዮጵያን አጥፎና ደግፎ አረንጓዴ ቢጫ ቀይ ሰንደቁን ከፍ አድርጎ ይዞ ታግሎ እየደማላት እየቆሰለና ውድዮቱን አሳልፎ ሰጥቶ እየተሰዋላት ይገኛል። በኢትዮጵያ ላይ አይናቸውን የጣሉ የአረብ ጎረቤቶችና የምዕራቡ ሀያላን መንግስታት እንዲህ አይነቱን አገር ወዳድ ኢትዮጵያዊ ነው እንግዲህ ቅስሙን ሰባብረው በማስወገድ አገራችንን ተቆጣጥረው ጥቅማቸውን ለማሳካት ለዘመናት ያለመታከት ሲጥሩ የነበሩት። ይኸውና ዛሬ ድካማቸው ፍሬ አፍርቶ በቅጥረኞቻቸው በወያኔና ሻዕቢያ ተግባራዊ እንዲሆን የተጀመረው ሂደት በአሁኑ ጊዜ በኦሮሞማው የአብይ ኦነጋዊ ዘረኛ መንግስት ጅማሮውን ከዳር ለማድረስ ሙሉ ኃይላቸውን አስተማርተው አገርን በማውደምና ህዝብን በመጨፍጨፍ ላይ ተሰማርተው ይገኛሉ። አማራን ያስፈጀው ኢትዮጵያዊነቱ ነው የምንለውም ለዚህ ነው። አሁን የነብርን ጭራ ሳንወድ በግድ ይዘናል። ከቶም ወደ ኋላ መሸሽ ከማንችልበትና ታግለን መቋቋም ካለብን ወቅት ላይ ደርሰናልና በቃን ብለን የተነሳነውም በቁርጠኝነት ትግሉን በድል አድራጊነት ከዳር ለማድረስ እንጂ ሌላ የእናቴ መቀነት ጠለፈኝ ዝንጉነትን ለማስተናገድ አይደለም። ሌላው ጉዳይ ደግሞ ባለፉት ግማሽ ምዕት ዓመታት ኢትዮጵያዊ የሆነ የፖለቲካ ድርጅት ኢህአፓ በመመስረቱ ለጸረ ኢትዮጵያ የባዕዳን ኃይሎች ለፋሽስትና ለዘረኛ አገዛዞች ሌላ የጉሮሮ አጥንት እንደተሰነቀረባቸው ቆጥረውታል። በዚህ ምክንያት ከመስረታው ጊዜ ጀምሮ እስካሁን ድረስ ህገወጥ ተብሎ እንዲወገዝና ጥርሳቸውን ነፍሰውበት ያለ ርህራሄ እየጨፈጨፉት ይገኛሉ። ልብ በሉ አሁንም የሀብታ በስሙ ሳይሆን በኢትዮጵያዊነቱ ብቻ ነው በጠላትነት ተፈርጆ ማለቂያ ለሌለው መስዋዕትነት የተዳረገው። ለዚህም ቀላል ማስረጃ የሚሆነው አንጃዎች ለከርሳቸው ብለው ኢትዮጵያንና ህዝቡን ክደው ስሙን ሰርቀው ኢህአፓ ብለው ለዘረኞች እጅ ሰጥተው ሲገቡ ይሁንና እንደምናያቸው በመንግስት ተብየው አለመወገዝና አለመገደል ብቻ ሳይሆን ደሞዝ እየተከፈላቸው በሆቴል አስቀምጦ እየቀለባቸው ጽህፈት ቤት ከፍቶ እያስተማራቸው ውድ መኪና ሰጥቶ እያንደላቀቃቸው ዘበኛ ቀጥሮ ጉዳት እንዳይደርስባቸው ተከላክሎ በድሎት እያኖራቸው ይገኛል። አዎ ትላንትም ሆነ ዛሬ ሀቀኛ ኢትዮጵያዊነታችን ብቻ ነው እንደ ህዝብም እንደ ድርጅትም ለውግዘትና ለግድያ ዳርጎን መከራችንን እያበላን የምንገኘው። በ60ዎቹ የኛ ትውልድ በተለይም የኢሃፓ ባላት ከፋሽስቱ ደርግና ከባንዳዎች ጋር ተጋፍጠን የተዋደቅነው እነሱ እንደወሸከቱት በሸናቸ ጸር ሳይሆን አገርን ለማዳን በተደረገው የስርነቀል ትግል አካሄድ ላይ ነበር። አለበለዚያማ ቸናሸ ከአያት ቅድማያቶቻችን ተላልፈውልን የወረስናቸው ያኮሩንና የምንኮራባቸው የኛው የስልጣኔ ውርሶቻችን ነበሩ፣ አሁንም ናቸው። ያለ ሸናቸ ፊደላት የተሟላ ድርሰት መጻፍ አይቻልም። ያለ ሸናቸ ሆሄያት ሙሉ አርዕስተ ነገር መናገር አንችልም። ሸናቸ እኮ እንደ ግራና ቀኝ አካሎቻችን ናቸው። ከሁለቱ እጆቻችን እግሮቻችን ወይንም አይኖቻችን መካከል አንደኛውን ስናጣ የምንጎዳውን ያህል እኒህንም ፊደላት ብናጣ እንጎዳለን። የጸቡም የትግሉም መነሻና መድረሻ ጠላቶቻችን እንደወሸከቱት ፈጽሞ በፊደላቱ አልነበረም። ሐቁ ግን አገርን ለማዳን የፋሽስት አምባገነንና ባንዳዎች ባንድ ወገን፣ ህዝቡና በኢሃፓ ስር የተደራጀው ተራማጁ ኃይል በሌላ ወገን ተሰልፎ ያመረረ የአገር አድን ትግሉ በፈጠረው ያፈጻጸም ልዩነት ሂደት ነበር እንጂ። ዛሬም እየተካሄደ ያለው ሌላ ሳይሆን አገርን የማዳን ትግል ነው። አሁንም ከዘረኞቹ ጋር እየተካሄደ ባለው የተጧጣፈ ትግል እንደ ከዚህ ቀደሙ ጥምባንሳ ጆፊያ ሞራ ባንዳዎች በባዕዳን እየታገዙ የድሉን አቅጣጫ ቀይረው የራሳቸው ለማድረግ በስፋት እያንዣበቡ ይገኛሉ። ድሉንም ለመንጠቅ እየተራወጡ ናቸው። በአደረጃጀታችን ላይ ትልቅ ጥንቃቄ ልናደርግለት ይገባል። ስንዴውን ከእንክርዳዱ እንዲሉ፣ ባንዳውን ከሐቀኛው፣ ወዳጅን ከጠላት፣ ፈሪን ከጎበዝ ሳንደባልቅ ለያይተን የችግራችን መፍትሄ ለሆነው ሁሉን አሳታፊ የሽግግር መንግሥት ምስረታ መረባረብ ይኖርብናል። ካለፈው ውድቀታችን ተመክሮ በመውሰድ ከሐቀኛ ድርጅት ጎን ተሰልፈን ካልተጠናከርን በቃን ብለን የተነሳንለት ትግላችን ተቀልብሶ ምጸታችንን ቀጣይ እንዳያደርገው ከጅማሮ በብልሃትና በጥራት ትግሉ መመራት እንደሚገባው ፈጽሞ መዘንጋት የለብንም። በሉ እንግዲህ ሞኝ ካመረረ በግ ከበረረ ይባል የለ። በቃን ብለን ተነስተናልና ያመስ ትግላችንን በቀጣይነት ለማፋፋም እንበርታ። ድል ለኢትዮጵያ ሕዝብ።
የወያኔ ጭንጋፍ ባዴን ችግር ሲመጣ እንባጮም ለወልታቦትነት ይታጫል የተባለውን ያስተውሷል። 35 አመት ሞላው የሚባልለት የወያኔ አፋፋሪ ተለጣፊ ኢሃፓን ተካውም ተብሎ ወራዳ ለወራዳ መስክር ቆሞ እየቀጠፈ ነው። በአማራው ላይ ተጭኖ ስም ከመንጠቁ በፊት በአዴን ተብየው ተልካሻ ቡድን ራሱን ኢሂዴን ብሎ ኢትዮጵያዊ ነኝ ሊል ቃርቶትም ነበር። ወያኔና ወዳጆቹ ኢሃፓን ለማጥፋት በአቲምባ ጦርነት ከከፈቱ በኋላ ይህን ድርጅት የሚተካ ቡድን ለማቋቋም ሞከረው የኢሃፓን አባላት ያቀፈ ነበርና በስልት ድርጅቱ ያን ጥረት ሊያጨናግፈው ችሏል። ለወያኔ ሰግደው ኢሂዴን እንዲሆኑ የተደረጉት ደግሞ ከድርጅቱ የተበተኑትና ወደ ወያኔ የፈረጠጡት ነበሩ። መሪያቸው በድርጅቱ ሚናው አጣያቂ ሆኖ የከረመ በወያኔ ቢሆን የሚረሸን አፍራሽ ሚና የተጫወተ ግለሰብ ነበር። መሪ ተብሎ በወያኔ ከተሰየመ በኋላ በሱዳን ስለ ድርጅቱ ገለጻ ሊሰጥ ብሎ ሂዶ ከዚያም ደርግ ተቀላቅሎ አዲስ አበባ ተወስዶ ወያኔ እስኪገባ በተስፋዬ ወልደ ስላሴ ስር የተባበሩት መንግስታት የስደተኛ ኮሚሽን ላይ ሰላይ ሆኖ የሰራ ግለሰብ ነበር። ይህ ሰው ሲከዳቸው እነ ታምራት ላይኔ ክፍተት አግኝተው መሪዎች ተባሉ። ኢሂዴንን የመሰረተውና መመሪያ የሰጠው ወያኔ ነበር። በኤርትራ ጉዳይ ሆነ በብሔረሰብ ጥያቄ አንዳንዶቹ አንስማማም ሲሉ ወያኔ በትዕዛዝ አቋማቸውን እንዳስቀየራቸው ድርጅቱን የለቀቁ መሪዎች በጊዜው አጋልጠዋል። በኢሂዴን ጉባኤ ላይ የወያኔ መሪዎች በተለይ መለስ እንደ እንግዳ ሳይሆን እንደ ወሳኞች መገኘታቸው በነባር አባላት የተጋለጠ ሐቅ ነው። ይህ ብቻ አይደለም። የኢሂዴን ተብዬው ጉባኤ ወሰነው የተባለውን ውሳኔ ሲታተም እነመለስ ማንንም ሳይማክሩ ይቀይሩትም እንደነበር ታውቋል። ይህን ሁሉ ተቀብለው ነው ድርጅት ነንባዮቹ የወያኔ ተለጣፊዎች ሆነው መተንፈስ የጀመሩት። ወያኔ ካሽከሮቹ ግማሾቹን ኦሮሞ ብሎ ሲመድብ ወዘተ ለአማራው ሰው ስለጠፋ ኢሂዴንን በአዴን ሊለወሰነ። ቀደም ግን አማሮች ባሉበት በጎንደርም በወሎም ሲንቀሳቀስ እነዚህ የቀትር ጥላዎቹ ኢሃፓ ብሎ ሲቸረቸራቸውና ህዝብን ማወናበጃ አድርጎ ሲጠቀምባቸው መቆየቱ የሚታወቅ ነው። ረሃቡም ሲከሰት በነ ኦክስፋም እንግሊዝ በሚስጥር አስረድቷቸው ብዙ ሚሊዮን እርዳታ አስገኝቶ በሳውዲ አሜሪካን ባንክ ተቀማጭ እንዲያደርጉም ረድቷቸዋል። ኦክስፋም ዩኬ ተብየውም ይህን ሚስጥር አድርጎ ቢይዘው መረጃውን አግኝቶ ያኔም በሱዳን ኢሃፓ ማጋለጡ የሚታወስ ነው። ኢሂዴን ማለት ለወያኔ ሌላ ስም ሆኖ የቆመ መሆኑን በጊዜው ያላወቀ ኢትዮጵያዊ አልነበረም። ወያኔ ለስልጣን ሲደርስ ኢሂዴን ከመቅጽበት የአማራው ተወካይ ሆነ። በኤርትራዊው በረከት ስምኦን መሪነት ማላገጫ፣ አማራውን ከጥቅም ውጭ ማድረጊያ፣ ዛሬ ኢየሱስን ተቀበልኩ ብሎ የሚያለቅሰው ታምራት ላይኔ የሚባል ወንጀለኛ የወያኔን ፍላጎት ለማሟላት ሲወላገድ የነበረውን የምንረሳው አይደለም። አማራው ያልመረጠውና ያልወከለው የወያኔ አካል ተጭኖበት ወኪልህ ይህ ነው ተባለ። ለመቃወም ማንም መብት አልሰጠውም። ሆነና ወያኔዎች በአማራው ስም ቀለዱ፣ ፏለሉ፣ ወንጀል ፈጸሙ። አማራውንም ሌላውንም ህዝብ በደሉ። የወያኔ አማራ ሆኑ። ይህ ታሪክ የመዘገበውና የማይፋቅ ሐቅ ነው። በመሆኑም ኢሂዴን በአዴን ጸረ ህዝብና ወንጀለኛ ጸረ ኢትዮጵያ ኃይል መሆኑን ማንም ሊሰርዘው አይችልም። ሃይማኖተኛ ሆኛለሁ ብሎ የሚያለቅሰው ታምራት ጉዳቂም የህዝብን ፍርድ ሳይቀበል በዝምታ የሚታለፍ አይደለም። ሌሎች መሰሎቹም እንዲሁ። ለወያኔ አደናጋሪ የትሮይ ፈረስ ሆነው አማራውን ህዝብ አወናብደዋል፣ አደናግረዋል፣ አስጠቅተዋል። ለወያኔም ዘረኛ ተልእኮ መጋዣ ሆነዋል። ኢሂዴን ተባሉ በአዴን የወያኔ አህያዎች ሆነው ከርመዋልና ሲፈረጁ በኢትዮጵያ ህዝብ ጠላትነት ነው። የወያኔ መርገምና ምጸት ጸረ ኢትዮጵያ መንጋዎች ናቸው። 35 ዓመት ሞላን። ታዲያ ምን ይሁን? ሳናወድማቸው የቆየንበትን ጊዜ ሊያስታውሱ ካልሆነ የወያኔ ቀጥረኞች ዓመት ቆጠራቸው ፋይዳ ቢስ ነው። የነዚህ ጉዶች በርካታ ሰነዶች በእጃችን ያለ በመሆኑ ታሪካቸው የተገዥነትና የተለጣፊነት መሆኑን ራሳቸው ያረጋግጣሉ።
ስማቸውን ቢቀያየሩም ዋና ይዘታቸው ግን የወያኔ መጋዣነት ነውና ማንንም ቢሆን በረከት ተፈራዋልዋ ወዘተ መብታችንን አስከባሪ ናቸው ብሎ የሚቃዥ የለም። በረከት ወያኔ ነው፣ ተፈራ ወያኔ ነው፣ አዲሱም ወያኔ ነው፣ ወዘተ ወዘተ ሁሉም ብልሹ ወያኔዎች ናቸው ናቸውና ጸረ ኢትዮጵያና ጸረ አማራነታቸው ምንም ክርክርን አይጠይቅም። የ35 ዓመት የወንጀልና ክህደት ጊዜያቸውን ሲያከብሩ ያፓን አንስተው ሊያወግዙ መጣራቸው የሚያስገርም አይሆንም። ውሻ በበላበት ይጮሃል ነው ቆም ነገሩ። የወያኔ ውሻ መቀሌ መቀሌ ብሎ ቢጮህ የሚያስደንቅ አይሆንምና ነው። የወያኔ ቡችላ ጸረ ወያኔ መሆኑ የሚጠበቅም ነው። ባዴን ብሔረ አማራ አይደሉም የወያኔ ቡችሎች። የበረከት ኤርትራዊነት ብቻ ሳይሆን የተመሰረቱትና የተሰሩት በጸረ አማራነት ጸረ ኢትዮጵያዊነት ነው። ወያኔ የኢትዮጵያ መሬት ለሱዳን ሲሰጥ ዝም፣ የአማራው ክልል ሲዘረፍና ወያኔ ትግራይን ሲያስፋፋ ዝም፣ አማራው ሲፈናቀልና ሲገደል ዝም። መለያቸው ወያኔነት ሆኖ ቆይቷል። በደርግ ጊዜ ድርቁ ሲመጣ ኦክስፋም እንግሊዝ ብዙ ሚሊዮን ብር በሚስጥር ሰጥቷቸው ልክ እንደነመለስ በሳውዲ አሜሪካን ባንክ አስቀመጡ በኋላ የት እንደደረሱት ሊታወቅ አልቻለም። ወያኔ ቴዎድሮስ ሲሉት የነበረውን ጦር ሲያፈራርሰው መሪ የተባለውን በባህር ዳር በቦምብ ሲበታትነው መልሳቸው ዝም ነበር። ጠቅላይ ሚኒስትር ተብየው በሙስና ተከሶ ዘብጥያ ሲወርድም ትንሽም ተቃውሞ አላሰሙም። በቁማቸው የሞቱና ለወያኔ የተሸጡ ነበሩና ናቸውና በግልም ሆነ በጋራ ምንም ሳይፈይዱ የሚኖሩ የሙስና አባወራዎች ናቸው። ያፓና ሌሎችም ሰርገው ገብተውባቸዋል በሚል በረከትና ወያኔ ምንጣራ ሲያካሂዱባቸውም እስከዛሬ ያሰሙት ተቃውሞ አልነበረም የለም። ባዴን ማለት የወያኔ የቀስር ጥላ ነው የተባለውም አለ ምክንያት አልነበረም። ወያኔ ጫካ ሳለ ጀምሮ የኢህዴንን አመራር ሲመነጥር ቆይቷል። ንቋቸው አንዳንዶቹ ካላፊነታችን ተሰናብተናል ብለው የጻፉት ደብዳቤ በእጃችን ያለ ሲሆን መቼም ቢሆን መች ደፈር ብለው ወቀሳ ሊያቀርቡ አልቻሉም። በኤርትራ ላይ የነበራቸውን አቋም ቀይረው ቅኝ ግዛት ናት ሲሉና የወያኔን ዘረኛ አቋም ሲያጠድቁ ቀደም በጫካ ያበቃለትን ድርጅታዊ ማንነት ቀብረዋል። 35 ዓመት ሙሉ የወያኔ ዘረኛ በትር ሆነው አማራውን ህዝብ ሲቀጠቅጡ የቆዩ ናቸውና አንዳችም ለህዝብ የሚፈይድ ስራ አልሰሩም። ዛሬ በጎንደር ልዩ ልዩ ክፍሎች ያለው ግጭትና ውዝግብ ኢላማው እነሱ ናቸው። ከወያኔ ጎን አዲሱ፣ ተፈራ ዋልዋ፣ አለማየሁ አስፋው፣ በረከት፣ ህላዌ፣ ታምራት ወዘተ ድርጅታቸውን ከርተው ባልገውና ተበላሽተው መሰላቸው ከሆነው ቆሻሻ ከነበረው ወያኔ ጋር የተቃቀፉ ናቸው። ዛሬም እየተረገጡና እየተዋረዱ ወያኔን በማገልገል ላይ ናቸው። የድርጅቱ ወጣት አባላት ይህን የባርነትና የክህደት ሁኔታ እንዲያበቃ እንዲታገሉም ጥሪም ጥረትም መቀጠሉ ግን መጠቀስ ያለበት ነው። ቆመንለታል ያሉትን ህዝብ ለጥቃት አጋልጠው መከራና ሰቆቃ እነሱ ራሳቸው ከሆኑበት ከድርጅቱ ከሃዲ መሪዎችና ከወያኔ እኩል የህዝብ ቁጣና ቅጣት ተቀባይ መሆናቸው የሚቀር አይደለም። በአማራው ህዝብ ላይ ለደረሰው ፍጅት፣ ስቃይ፣ ግፍ፣ መፈናቀል፣ መብት ረገጣ ወዘተ ዋናው ተጠያቂ ይህ ድርጅት ተብዬ ተለጣፊ ነውና ወጣት አባሎቹ በተለይ የዚሁ ጥፋትና ወንጀል ኃላፊነት እንዳለባቸው መዘንጋት የለባቸውም። ድርጅቱን ትተው ከአገር ወዳድ ድርጅቶችና ህዝብ ጎን እንዲቆሙ ያፓ አርጎላቸው የነበረውን ጥሪ አሁንም ይደግማል። ማዳመጥ ግዴታቸው ነው ለራሳቸው ሲሉ፣ የነገሮች ይዘት ሲለወጥ ከኑጋ የተገኘ ሰሊጥ እንዳይሆኑ ማለት ነው። 35 ዓመት ተብሎ ሚሊዮን ብሮች ሲወድሙ የሚመለከተው ህዝብ በረሃብ እየተጠቃና ረዳትም እያጣ ነው። ይህ ነው ወያኔዎቹና ተለጣፊዎቹ ሊቀበሉት የማይፈልጉት ሐቅ። ጸረ አማራ ናቸው። አማራውን መቀጥቀጥና ማጥቂያቸው አንዱ ትልቅ መሳሪያቸው ደግሞ ይህ በአዴን የተባለው የካሃዲዎች ስብስብ ነው። በኤርትራዊ የሚመራ ለአማራው ቆምክ የሚል ስብስብ የአገርና የህዝብ እጣን ባይመለከት ኖሮ በሳቀን ነበር። እውነታውና ምጸቱ ይህ ነውና ሞት ለካህዲዎች ሞት ለባዕዴን መሪዎች ማለት የግድ ይሆንብናል። 35 ዓመት ውርደትን ቅሌትን ክህደትን ጥሩ አስመስሎ ለማክበር መነሳት በራሱ አሳፋሪ ነው። ዳጥያታቸው ንስሐ ቢገቡ በተሻለ ነበር። ስለሆነም እድፋቸውን የሚያጥበው የህዝብ አመጽና
ማንያውራ የነበረ ክፍል 1 ያልነበሩና ያላወቁ አሊያም ቀን ቢሆኑም የተሳሳተውን አምነው የሚያወሩ በርከት ባሉበት ባሁን ወቅት ወይም ከጥፈት ቤተ መንግስት ገብታ የሟች መለስ ዜናዊና የጀሊዎቹ ሐሳብ ተሰማርተውባት ባለው በአሁኑ ጊዜ ያፓ ላይ ልዩ ልዩ ትኩረት ተደርጎ የስም ማጥፋቱ ዘመቻ እየተካሄደ በመሆኑ ማንያውራ የነበረ በሚል አጠቃላይ ርዕስ የድርጅቱን መሰረታዊ አቋሞች በተከታታይ እያብራራን እናቀርባለን። በዚህ ረገድ የድርጅቱን ታሪክ ባስፈለገበት መዳፋችንና ራዩ መርሁንም ማቅረባችን የግድ ይሆናል። በመጀመሪያ ደረጃ ርዕሳችን አድርገን የወሰድነው ኢያፓና የኦሮሞ ህዝብ ትግል የሚለው ነው። ድርጅቱ አንድም የኦሮሞ ህዝብን ትግል የተቃወመ አስመስለው የሚያቀርቡና የሚጽፉ ሲኖሩ፣ በሌላ በኩል ደግሞ የኦሮሞን ህዝብ ትግል ከመደገፍም አልፎ የኦሮሞ ነጻ አውጪ ግንባርን የመገንጠል ፕሮግራም ሁሉ ደግፎ በአስመራ ከኦነግ ጋር እየተመሳጠረና እየሰራ ነው ብለው የሚከሱም አሉ። የኢያፓ አቋም የትኛው ነው? ኢያፓ በመስረታ ሂደቱ ወቅትና ከተመሰረተበት ከ1964 ዓመተ ምህረት ጀምሮ የጭቁኑ ህዝብ የእኩልነት መብት በግልጽ ደግፎ የወጣ ድርጅት ነው። አብዛኛው የኦሮሞ ተወላጅ ደግሞ በባላባቱ ወይም ፊውዳሉ ስርዓት በነፍጠኝነት ተቀይዶና ማንነቱ ላይ ጥቃት ደርሶበት መብት አልባ ሆኖ የሚማቀቅ ስለነበር ኢያፓ ለኦሮሞ ህዝብ መብት ቆሟል ታግሏል። የኢትዮጵያ ህዝብ በአብዛኛው በአምባገነን ስርዓት ስር የነበረ ቢሆንም በየረተቦች ደግሞ በተለየ ደረጃ የሚደርሰባቸውን በደል ኢያፓ አበጥሮ በማቅረብ ይህም ጭቆናን ይወገድና የህዝብ ዲሞክራሲያዊ መብት በተከበረበት ሁኔታ የሀገር ዘላቂ አንድነት እንዲገነባ ታግሏል። የኦሮሞ ህዝብን ኢትዮጵያዊነት ለሰኮንድም ቢሆን ያልተጠራጠረው ኢያፓ የህዝቡን መብት የመንፈግ እርምጃ ህዝብን እያገለለና እያራቀ እያቃረነ በመሄድ ሀገርን ይጎዳል፣ መፈራረቅን ያባብሳል ሲል ትምክህትን በታየበት ሁሉ ተቋቁሞታል። በርካታ የኦሮሞ ተወላጆች የኢሃፓ መስራችም አባልም በመሆን ታግለው የከፈሉት መስዋዕትነት ለዚህ ምስክር ነው። ዛሬ የኢሃፓ ታሪክ ሲጠቀስ ታግለው የተሰውለትን እነገመቹ ታየ ቶላን፣ ተስፋይ ሁንደን፣ ግርማ ቶሎሳን፣ ካሳኩማን፣ አባስ ሙስጠፋን፣ ወርዶፋ አያናን፣ ፈቃዱ ገመዳን፣ ታደለ ያደታንና ሺዎችን የኦሮሞ ተወላጆች ስም የጅማዎቹን፣ የሐረሮቹን፣ የሸዋዎቹን፣ የባሌዎቹን ወዘተ መዘርዘር ከቶም የማይታለፍ ነው። ወታደራዊ መንግስት ለኦሮሞ ህዝብ የመጣው ነኝ ብሎ ድጋፍን ሊያገኝ ሲሯሯጥም ኢሃፓ ይህንን ጸረ ህዝብ ስርዓት አወገዘና ታገለ እንጂ እውነት ግን ብሎ አልደገፈው። የሰደድ አባል፣ የቀበሌና የከፍተኛ የአብዮት ጥበቃ አባል ሆኖም በግፉ አልተባበረውም። በዚያን ወቅት ቢሆን ኢሃፓ የኦሮሞ ህዝብ መብት ይከበር ብሎ ከመታገል ወደኋላ አላለም ነበር። ኢሃፓ ጭቁኑ ኦሮሞ መብቱን ማግኘት አለበት ብሎ በአጠቃላይ በሀገር አቀፍ ደረጃ ለዲሞክራሲ ከሚያካሂደው ትግል ጋር አቆራኝቶ ሲታገል ለኦሮሞ ህዝብ መብት ቆሚያለሁ ብሎ ከተገኘው ከኦነግ መስመርና አቋም ጋር ግን መጣጣም አለመቻሉ ምስጢር አይደለም። ኢሃፓ በአቋም ከኦነግ የተለየው ለምን ለኦሮሞ ህዝብ መብት ቆሚያለሁ የሚል ድርጅት ተቋቋመ በሚል ሳይሆን ይህ ድርጅት የኦሮሞን ህዝብ ኢትዮጵያዊነት በመሰረዝ ባዕድ ነን፣ ከኢትዮጵያ ህዝብ ጋር የምንዛመደው በአዳም ልጅነት ነው፣ በግድ ተገንጥለን ኦሮሚያን ማቋቋም አለብን ብሎና ወደ ጠበስ ጽንፈትም ተስፈንጥሮ በመገኘቱ ነው። የአሁኑ ኦነግ ገና ከመስረታው ሻቢያ የጠላውን ጠልቶ በመነሳትና ኢትዮጵያ ያለውን ሁሉ በአማራ ትምክህተኝነት በመፈረጁ ከኢሃፓ ጋር ቀና ግንኙነት ሊመሰርት አልቻለም ነበር። ከደርግ ዘመን የተቃራኒ ጎራዎች ሰልፍ ባሻገር ደግሞ ወያኔ ስልጣን ሲዳዳ የኦነግ አመራር ከወያኔ መሰሪ እቅድ በተጻረረ መንገድ አቋሙን ማንጸባረቅ ባለመቻሉ አቶ ሌንጮ ለታ እንዳለው በሎንዶንም የወያኔ ሻቢያና የአሜሪካ የሰላም ጉባኤ ተብዬ በሽፋን ተጭነት ደረጃ ተገኝቶ ነበር። ከዚያም በሽግግሩ ጉባኤ የወያኔ አምባገነንነት ግልጽ ሆኖ ሳለ ኢትዮጵያዊ ድርጅቶች ለምን ታገዱ የሚል ተቃውሞ ሳይነሱ የኦነግ መሪዎች የወያኔ መሰሪ ሂደት ተባብረው የወያኔ ጦር ሽግግሩ መንግስት ሰራዊት መሆኑን እስከ መቀበል ደረሱ። ወያኔ የራሱን ጸረ ኦሮሞ ሴራ ከግብ ለማድረስ ኦዴድ የሚል ተለጣፊ አዘጋጅቶ እያለ የኦነግ አመራር ተገቢውን ግምገማ አካሂዶ የሚያዛልቅ እቅድና ጥንቃቄ ሊኖረው አልቻለም። የኦነግ አመራር የኢትዮጵያን ሁኔታ በሚገባ በማጤንና የብዙሃን የኦሮሞ ህዝብ ፍላጎት በመመርመር ተገቢውን የአቋም ለውጥ በድፍረት ተቀብሎ በኢትዮጵያዊ ድርጅትነት የኦሮሞን ህዝብ ኢትዮጵያዊነት በመቀበልና የመገንጠል ፕሮግራም በመተው ግንባር ቀደም ሚና ሊጫወት ሲችል አልፈለገም ወይም አልሆነለትም። ዛሬም ይህ ድክመት የኦነግን ችግር ገላጭ ሆኖ መገኘቱ አከራካሪ አይመስልንም። ኢሃፓ ኦነግን ሆነ ሌሎችን ድርጅቶች ሲተኙ እነሱም በኢሃፓ ላይ ያላቸውን ትችት ያላቸው መሆኑን አጥፍቶ አይደለም። ሆኖም በድርጅት አወቃቀር ላይ ያለ ሂስ በህዝብ ትግል ላይ ሊለጠፍ ስለማይችል ኦነግ ሆነ ሌላ መሰል ድርጅት ተወደደም ተጠላም የኦሮሞ ህዝብ ለመብቱ የሚያደርገውን ትግል ኢሃፓ ከመደገፍ ወደ ኋላ ብሎ አያውቅም። በአሁኑ ወቅት አንዳንዶች ለምን ኦነግ ከሻቢያ አበረ በሚል ሆነ አቋሙን ለምን አላስተካከለም በሚል ምክንያት የወያኔ ጸረ ኦሮሞ ዘመቻን ከማቀዝቀዝ ሲቆጠቡ ኢሃፓ ይህንን አቋም አወገዘ እንጂ ደግፎ የወያኔን ጸረ ኦሮሞ ዘመቻ ከማጋለጥ ወደ ኋላ አላለም። በጸረ ኦነግነት ሽፋን የሚውገረገረውን ጸረ ኦሮሞነት ታግሏል። ተቃዋሚ ነን እያሉ የሟቹን የመለስ ዜናዊን ጸረ ኦሮሞ እርምጃ የሚደግፉትን ወይም በትምክህት ተይዘው የህዝብን እኩልነት የሚቃወሙትን ዛሬም ኢሃፓ እየታገለ ነው። የኦነግን ባዕድ ነን መገንጠል አለብን አቋምም ብንቃወምም ኦነግ የጋራ ትግላችን አባልና ክንድ እንዲሆን ከመጣር ኢሃፓ አልተቆጠበም። ኦነግ በወያኔ ጸረ ኦሮሞነትና ጸረ ዲሞክራሲያዊነት ተገዶ ወደ ትጥቅ ትግል ስላመራም ኢህአፓ ሊያወግዘው አልቃጣም። እንደ ነጻ ድርጅትም ኦነግ አጋሬ ማን ነው ለሚለው ጥያቄ የመሰለውን መልስ ቢሰጥ ቢያንስ የሻቢያ ወዳጅ የነበረውና ከተቀመው ከግራ ቀኙ ጋር የሚሰለፈው ሟች መለስ ዜናዊ ሊተቸው የሞራል ብቃት አለውም ብሎ አያምንም። የኦሮሞ ህዝብ በቁጥር ብዛት አንደኛው የኢትዮጵያ ህዝብ ነው። የኦሮሞ ህዝብ በኢትዮጵያ ግንባታ ህልውና መስክ ከፍተኛ ሚናን እየተጫወተና እየተጫወተም ያለም ህዝብ ነው። የኦሮሞ ህዝብ መብት በአጠቃላይ ይከበር ብሎ የሚያካሂደው ትግል ደግሞ ፍትሃዊና የሚደገፍ የኢትዮጵያን የዲሞክራሲ ትግል የሚያጎለብት ነው። ለዚህ ነው ኢህአፓ የኦሮሞን ህዝብ ትግል ሙሉ በሙሉ የሚደግፈውና ከሀገራዊ ትግል የሚነጥለው አቋም በመቃወም ለኢትዮጵያ በአንድነት እንታገል ሲል ደግሞ ደጋግሞ ጥሪ የሚያሰማው። የህዝብ መብትና እኩልነት ተፈርዞ አንድነት ዘበት ነው። ለጭቆና ደግሞ መፍትሄው መገንጠል አይደለም። ወያኔ የጭቁኑ ብሔረሰቦች አዛኝ ደጋፊ መስሎ አንቀጽ 39ን ደንግጎ ቢሰይምም በተጨባጭ ግን ጸረ መብት ጸረ ህዝብነቱን አረጋግጧል። በብሔረሰቦች ላይ በተለይም በአማራውና በኦሮሞ ወዘተ ላይ እያካሄደ ያለው ዘመቻ የሚታይ ነው። የአንዱ መከራ ከሌላው ቢብስ እንጂ ኦሮሞም አማራውም ሀዲያውም አኝዋኩም ሶማሌውም ወዘተ ሁሉም የአምባገነኑ የወያኔ አገዛዝ የግፍ ጅራፍ እየቀመሰ ነው። አብሮ በጋራ መታገልና የጋራ ሀገርን ማዳን የሚያስፈልገው ለዚህ ነው። ኢትዮጵያ ከማንም ባላነሰ የኦሮሞ ህዝብ ሀገር ናት። ደምቶላታል። ቢበደልም ሀገሬ ብሎ ሞቶላታል። ይህን መስዋዕትነቱን መና ማስቀረትና ሚናውን ታሪካዊ ቦታውን መሰረዝ ሳይሆን በኢትዮጵያዊነቱ መታገል ነው ያለበት። የኦሮሞ ህዝብ እያደረገ ያለው ይህንኑ ነው። ድርጅቶቹ ነን የሚሉት ሊከተሉት ድፍረቱ ሊኖራቸው ይገባል። ኢህአፓ በተጨባጭ ከኦሮሞ ህዝብ ጎን የሚቆመው በመርህና በእምነቱ መሰረት ሲሆን ብዙሃኑ የኢትዮጵያ ህዝብ መብት ካልተከበረ የሀገርን ህልውና ማረጋገጥ ከቶም እንደማይቻል በማወቁ ነው። የኦሮሞ ህዝባችንን ፍትሃዊ ትግል ሙሉ ድጋፍ እንስጠው።
ይብቃ አትጣራ። እኔ ምን አገባኝ በገዢዎች ስራ። Oh,